Hallelujah. Kisos and tamat, I'll tell her what I'm here now. I love what I'm saying now. Yeah, can if it be ever on, I'll tell her what I'm zare mi seran. Zera la mi nura li ever on. Come now, nuts gacha. Yamba kekal ayarachim. Yeah, yes, skal.
ዮሐንስ ወንጌል ምዕራፍ 1 ቁጥር 9 እስከ 13 ያለውን በማንበብ የዛሬውን ጥናታችንን እንጀምራለን። ዮሐንስ ወንጌል 1 ቁጥር 9 እስከ 13 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለም ነበር፣ ዓለሙም በርሱ ሆነ፣ ዓለሙም አላወቀውም። ይልና ከዛ የርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ያለ ቀጥላል። ከዚህ በፊት በነበረው ክፍለ ጊዜ ማየት የጀመርነው ወልድ ሰው ሆኖ ሲመጣ ለሰው ልጆች ይዟቸው የመጣቸው ባርኮቶችን ነው እየቆጠረን ያለነው። አምላክ ከሰማይ ወደ ምድር ሲወርድ ያለ ዓላማ አይወርድም። ከዚህ በፊት ቀደም ብሎ ባለው ክፍል እንደተመለከትነው እና ይዞት የመጣው ዓላማ ደግሞ ይሄንን ዓላማ ይሄንን በረከት ደግሞ ለመለማመድ ከኛ የሚጠበቁ ነገሮች አሉ። መጀመሪያ ማወቅ አለብን፣ ከዛ ማመንና መቀበል አለብን። እነሱን ነው ያየነው የመጣ ነው። የመጀመሪያው ያየነው ወልድ ሲመጣ ቃል ስጋ ሆኖ ሲመጣ በተደጋጋሚ ምዕራፍ 1 ላይ የሚነግረን ብርሃንና ህይወትን ይዞልን መጣ። ይሄንን ለማየት ሞክረናል። የጎደለን እሱ ነበር። እንደ ሰው ልጆች ያለ ክርስቶስ ጨለማ ውስጥ ነበርን። በመግባር እግዚአብሔርን የማናውቅ በጨለማ ምንመላለስ ነበርን። ይሄ ብቻ ሳይሆን ደግሞ በመንፈስ ከእግዚአብሔር የተለየን የሞትን ነበርን፣ በስጋ እየተንቀሳቀስን። ስለዚህ ክርስቶስን በማመን አሁን የሰው ልጅ ይሄንን ሁኔታ መቀየር እንደሚችል ነው ያየነው። ያለንበትን ሁኔታ መቀየር እንችላለን፣ ህይወታችንን መቀየር እንችላለን። ሁል ጊዜ በተደጋጋሚ እንደምናገረው የማይለወጥ ህይወት የለም በክርስቶስ። ህይወቴን መለወጥ አቃተኝ የሚሉ ሰዎች አሉ። ያሉበትን ህይወት ይጠሉታል፣ ያሉበትን የምግባረ ብልሽነት ይጠሉታል፣ ያሉበትን ሱስ ይጠሉታል። ከብዙ ነገር ጋራ ብዙ ነገራቸውን ስላወከው ቤተሰባቸውን ስላወከ አይወዱትም፣ መላቀቅ ይፈልጋሉ፣ ብዙ ነገሮችንም ይሞክራሉ። በዚህ ዓለም ደግሞ በተለይ ዘመናዊው ዓለም ደግሞ የሚሰጠን መፍትሄዎች አሉ፣ ራሳችንን የምንረዳባቸው ሰልፍ ሄልፕ ይባላሉ። ራስን በራስ ለመርዳት ህይወትን ለማሻሻል ኑሮን ለማሻሻል የምናረጋቸው ነገሮች አሉ። ከሰው የሚፈልቁ ነገሮች በእግዚአብሔር ጸጋ አንዳንድ ለውጦችን በህይወታችን ሊያመጡ ይችሉ ይሆናል። ግን ህይወታችንን ገለባብጦ የሚለውጠን ግን ከእግዚአብሔር ዘንድ የመጣውና እውነተኛ ብርሃንና ህይወት የሆነው ኢየሱስ ክርስቶስ ነው። እኛ ህይወታችንን ራሳችንን መለወጥ አንችልም፣ ትራንስፎርም ማድረግ አንችልም። ማይቻል ነው፣ ሞክረነዋል። ብዙ ጊዜ ሙሉ ለሙሉ ህመም ላይ ስለሆንን፣ ሙሉ ለሙሉ ሞት ላይ ስለሆንን ህይወትን በማግኘት ነው ህይወታችን የሚበራው፣ እንደገና ከእግዚአብሔር ጋር የሚታረቀው ማለት ነው። እሱን ለማየት ነው የሞከርነው። ከዚህ በፊት ባለው ክፍል ተመሳሳይ ናቸው። ከዚህ ቀጥሎ ማያቸው ግን ለየብቻ ብናያቸው ጥሩ ነው ብዬ ስለማስብ ነው ማነሳቸው። በጣም የራሳቸው የሆነ ለየት ያሉ ትርጉሞች ስላሏቸው ትኩረት እንድንሰጣቸው የምፈልጋቸው ሌሎች ወልድ ይዟቸው የመጣው ባርኮቶች አሉ። ለክርስቲያን ወንድሞቼና እህቶቼ በጣም ብዙ ጊዜ እግዚአብሔርን በረከቶች ስንቆጥር ምን እንደሚታያቸው አላውቅም። መጽሐፍ ቅዱስ የእግዚአብሔርን ባርኮቶች ሲቆጥር የሚቆጥራቸው እንደነኛ የመሳሰሉ ነገሮች ናቸው። ሌሎች ነገሮች ትርፍ ናቸው በህይወታችን። ግን እግዚአብሔር ባረከን ክርስቶስ ይዞልን መጣ ሲባል ትልልቆቹን እየረሳን ትንንሾቹ ላይ ማትኮር የለብንም። ትልልቆቹ እነኚህ ናቸው። ምንጩ ይሄ ነው። ይሄ ከተስተካከለ ውሃው ይስተካከላል። ህይወታችን ከተስተካከለ፣ ህይወት ካገኘን፣ በክርስቶስ እነኚህን መብቶች ካገኘን ሌላው ሁሉ ውጤት ነው። የነኚህ ባርኮቶች ውጤት ነው። እና አንዳንድ ጊዜ እኛም በቤተ ክርስቲያን ስናስተምር መመናንም አንዳንድ ጊዜ የምንሳሳተው ነገር ምንድን ነው? ምንጩን እንተውና ጥቃቅን ነገሮች ላይ እናተኩራለን። እና እነሱ ሲኖሩ እግዚአብሔር ባረከኝ ብለን እናስባለን፣ እነሱ ሲጠፉ ደግሞ የእግዚአብሔር በረከት ከኔ ጠፋ ብለን እናስባለን። የክርስቲያን በረከት ከፍና ዝቅ የሚል አይደለም። እና ቁሳቁስ ሲሟላ እግዚአብሔር ባረከኝ፣ አንዳንድ ነገሮች ሲጎሉ የእግዚአብሔር በረከት ራቀኝ የሚባል አይደለም። የክርስቲያን በረከት ከዚያ በላይ ነው። የበራ ህይወትን መቀበላችን ይሄ ማንንም ሊወስድብን አይችልም። ያ የበራ ህይወት ያለው ሰው በልዩ ልዩ አይነት ምክንያት በልዩ ልዩ ፈተናና መከራ ውስጥ ሊያልፍ ይችላል። መጽሐፍ ቅዱስ ምንን ያስተምረናል? ለጊዜው በልዩ ልዩ መከራ ውስጥ እናልፋለን ይላል። ሲያልፍ ያ ባርኮት ቀር አይደለም። ህይወቱ የበራው ሰው ነው በመከራ ውስጥ የሚያልፈው። ህይወቱ የበራው ሰው ነው በአንዳንድ በማይገባው ነገሮች የሚያልፈውና በህይወታችን ጥቃቅን ነገሮች ሲኖሩ መጸለይ ጥሩ ነው፣ ግን እግዚአብሔር እንዳልባረከን ማሰብ ጥሩ አይደለም። እግዚአብሔር ኦልሬዲ ባርኮናል በተደላደለ ባርኮት ወልድ ሲመጣ ህይወትንና ብርሃንን ስለሰጠን። ሁለተኛው እንድናተኩርበት ማስበው ነገር እኔ በወንጌል ሳምን በወንጌል እንዳመንና ክርስቶስን እንድቀበል ከረዱኝ የመጽሐፍ ቅዱስ ክፍሎች መካከል አንዱ ይሄ ነው። ምን ይላል? ለሰው ሁሉ የሚያበራው ክርስቶስ የህይወት ብርሃን የሆነው ክርስቶስ መጣ ይላል። ሲመጣ በርግጥ ወደ ገዛ ወደ ሰራው ዓለም ነው የመጣው ነው የሚለው። በዓለም ነበረ መጣ ሲባል እንዲያው በስጋ ተገለጠ ነው እንጂ ክርስቶስ በዓለም ነበረ። ዓለምም ራሱ የራሱ ነበረ፣ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለምም አላወቀውም ይላል። ምን ማለት ነው? ዓለም በእርሱ ሆነ ሲል የሚያስታውሰን ምዕራፍ 1 ቁጥር 2 ነው። ሁሉ በእርሱ ሆነ፣ ሁሉ በእርሱ ተፈጠረ። ስለዚህ ክርስቶስ የመጣበት ዓለም ፈጽሞ የማያውቀው ዓለም አይደለም፣ የፈጠረው ዓለም ነው። ሁሉ በእርሱ ተፈጠረ ይልና በእርሱ ወደ ተፈጠረው ዓለም መጣ። በእርሱ ወደ ተፈጠረው ዓለም፣ እርሱ ወደ ሰራው ዓለም፣ በመስራቱም ደግሞ የእርሱ ወደ ሆነው ዓለም ነው የመጣው። ግን ዓለሙ አላወቀውም ይላል፣ ሊያውቀውም አልፈለገም። ቀደም ብሎ በነበረው ክፍል እንደጠቀስ ነው ማለት ነው። ዮሐንስ 3 ላይ ጌታችን ኢየሱስ እንዳስተማረው ለምንድን ነው ወደ ዓለም ሲመጣ ዓለሙ ሊያውቀው ያልፈለገው? ጨለማን ስለወደዱ፣ የሚኖሩትን ህይወት ስለወደዱ፣ ብርሃን እንዲገለጥላቸው ስላልፈለጉ፣ ክፉ ስራቸውን ሰዎች ስላልወደዱ አልተቀበሉትም። ዓለም ሁሉ አልተቀበለውም። ግን በጣም የሚያስደነግጠው ነገር ምንድን ነው? ብዙ ተስፋና ማስጠንቀቂያ የነበራቸው የገዛ ወገኖቹ እንኳን ወደ ገዛ ወገኖቹ እንኳን ሲመጣ፣ አንዳንድ የመጽሐፍ ቅዱስ አስተማሪዎች የገዛ ወገኖቹ የሚለው ይህንን ዓለም በአጠቃላይ ነው ብለው ያስባሉ፣ ዓለም ሁሉ በእርሱ ሆነ ስለሚል። ግን ምናልባትም ዮሐንስ ሲጽፈው በጣም አስደንጋጭ እንዲሆን ያስበው ምናልባት የአይሁድ ዘመዶቹን፣ በስጋ ዘመዶቹ የሆኑ አይሁዳውያንን በመካከላቸው በድንቆችና በተአምራት ተወልዶ ማለት ነው። ወደ ገዛ ወገኖች፣ ወደ ራሱ ወደ አይሁድ መዳን ከነርሱ ነው እንዳለ ጌታ ኢየሱስ ማለት ነው። መዳን የጀመረው ከነርሱ ስለሆነ ዮሐንስ ወንጌል ምዕራፍ 4 ላይ መዳን ከአይሁድ እንደሆነ እናምናለን። የአይሁድ ህዝብ ራሱ፣ የእስራኤል ህዝብ ራሱ የገዛ ወገኖቹ ናቸው። ከማርያምና ከዮሴፍ ጋራ ያደገ ልጅ ነው ጌታ ኢየሱስ። እናቱ ማርያም፣ አባቱ በመንፈስ እግዚአብሔር ቢሆንም በስጋ ደግሞ ያሳደገው ዮሴፍ አለ፣ ከነርሱ ጋር ያደገ አብሯቸው የሆነ የአወላለዱን ታምር ምናልባት የሰሙ ከዚያ በኋላ ደግሞ በመካከላቸው የተመላለሰ ብዙ ድንቆችንና ታምራትን ያደረገ መሲህ እንደሆነ ብዙ ምልክቶችን ያሳያቸው። ይሄ ብቻ ሳይሆን በሙሉ መጻሕፍት ብሉይ ኪዳን በእጃቸው የተሸከሙት ብሉይ ኪዳን ስለ እርሱ ነው የሚናገረው። መጻሕፍት ሁሉ ስለ እኔ ይናገራሉ እንዳለ፣ ስለዚህ መጻሕፍቱ አሏቸው። ነቢያት ተናግረዋል ስለ መምጣቱ። ጌታችንም የነቢያት ቃል አሁን ይህንን በመስማታችሁ ተፈጸመ ብሎ ራሱን ፕሬዘንት አድርጎ፣ በጣም የሚያስደነግጠው ዓለሙ ሁሉ አለመቀበሉ ሳይሆን ይሄ ሁሉ ማስጠንቀቂያና ተስፋ የተሰጠው የገዛ ወገኖቹ እንኳን አልተቀበሉትም ነበረ። ስለዚህ ምን ይላል ግን ወደታች ወረድ ብሎ? ይሄ ነው እኔ ልቤን አንዱ የነካኝ ወንጌልን ሳምን፣ ለተቀበሉት ሁሉ በስሙ ለሚያምኑት። የእግዚአብሔር በረከቶች ኮንዲሽናል ናቸው። እግዚአብሔር ባርኮቱን ዝም ብሎ ለሁሉ አይሰጥም። ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ፣ ይሁን ሶስቴ ነው የተደገመው። ለተቀበሉት በሌላ አገላለጽ፣ ለተቀበሉት ማለት በስሙ ለሚያምኑት እርሱን አምነው ለተቀበሉ፣ በሌላ አገላለጽ ለእነርሱ፣ ለእነርሱ ብቻ አይነት ነው ሴንሱ። ለእነርሱ የገዛ ወገኖቹ ባይቀበሉትም ዓለም ባይቀበለውም፣ ለተቀበሉት ግን በግል ማለት ነው፣ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን መብትን የልጅነት መብትን የልጅነት ስልጣንን ሰጣችሁ። ኢየሱስ ክርስቶስ የተለየ እግዚአብሔር ልጅ ነው። መጽሐፍ ቅዱስ የኢየሱስ ክርስቶስንና የእግዚአብሔር አብን አባትነትና ልጅነት በተለየ ክላስ ነው የሚያስቀምጠው። ግን በክርስቶስ ስልጣን ስር ደግሞ እኛ የእግዚአብሔር ልጆች እንድንሆን ለተቀበሉት ሁሉ የሰጣቸው ስጦታና መብት ልጅነት ነው። ስለዚህ ልጅነት የመጣው ሌላው ወልድ ከሰማይ ተነስቶ መሬት ድረስ ስጋ ሆኖ የመጣው ልጅነትን ሊሰጠን ነው። ለሚያምኑ ሁሉ ለተቀበሉት ሁሉ የልጅነትን ስልጣን ለመስጠት ነው። ትንሽ ነገር ለመናገር ፈልጋለሁ ስለ ልጅነት። አንዳንድ የተሳሳቱ ግንዛቤዎችን እንድናስወግድ ማለት ነው። መጽሐፍ ቅዱስ ሰዎች ሁሉ በአጠቃላይ የእግዚአብሔር ፍጥረት እንደሆኑ ያስተምረናል። ሰው ሁሉ የእግዚአብሔር ፍጥረት ነው። እግዚአብሔር ነው የፈጠረው። ከአዳምና ሔዋን ጀምሮ ፈጣሪያችን እግዚአብሔር ነው። አዳምና ሔዋንን የመጀመሪያዎቻችን እናታችንና አባታችንን እግዚአብሔር ፈጠረ። የሰው ልጆችን እግዚአብሔር ፈጠረ። ስለዚህ የሰው ልጆች በሙሉ የእግዚአብሔር ናቸው። በምን መንገድ? በመፈጠር መንገድ። ስለተፈጠረን የእግዚአብሔር ነን። ሰው የፈጠረው ሁሉ የሱ እንደሆነ ሁሉ እኛም የእግዚአብሔር ነን። እስትንፋሳችን የእግዚአብሔር ነው። እስከፈቀደው ድረስ ያኖረናል። የእግዚአብሔር ነን። ስለዚህ የእግዚአብሔር ያልሆነ የለም። በአጠቃላይ መልኩ ስናየው የእግዚአብሔር ያልሆነ የለም። እግዚአብሔር ፍጥረቱ ሁሉ የእርሱ ነው። አሁን የፈጣሪነት የፈጠራ መብት እንደሚባለው ማለት ነው። አንዳንድ ቴክኖሎጂዎችን ሲፈጥሩ ማይክሮሶፍትን የፈጠረው ሰው ማይክሮሶፍት የእሱ ነው፣ በፈጣሪነት መብቱ ማለት ነው። እግዚአብሔር ፍጥረት ዓለሙ የእሱ ነው፣ በፈጣሪነት መብቱ ማለት ነው። ስለሆነም ያኖረናል፣ ያንቀሳቅሰናል ይላል ቅዱስ ጳውሎስ ሲናገር። በእርሱ እንኖራለን፣ ሕያዋን ሆነን እንንቀሳቀሳለን። ስለዚህ በቃ ስንወለድ ስንፈጠር ያመጣን እግዚአብሔር ነው። ከእናትና ከአባታችን ማህፀን ስንወጣ ያመጣን እግዚአብሔር ነው። ያሳደገን እግዚአብሔር ነው። እግዚአብሔር አጠገባችን ነው። ይሄ ብቻ ሳይሆን መጽሐፍ ቅዱስ እንደሚያስተምረን የሰው ልጆችን በሙሉ እግዚአብሔር ይንከባከባቸዋል። ምኖቹ ስለሆኑ ፍጥረቱ ስለሆኑ ይንከባከባቸዋል። ፀሐይን ያወጣላቸዋል ይላል። በጻድቃንም ላይ በኃጥአንም ላይ ፀሐዩን ያወጣል እግዚአብሔር። ፍጹም የሆነ ፍቅር ያለው አምላክ። ስለዚህ እግዚአብሔር አሁን ሰዎችን ሁሉ ይወዳል ወይ ቢባል ምንም ጥያቄ የለውም። እግዚአብሔር ሰዎችን ሁሉ ይወዳል። የፍቅሩ መግለጫ እስቲ አንድ ይጠቀስልኝ ቢባል እግዚአብሔር በኃጢአተኞችም ላይ በጻድቃንም ላይ ማለዳ ፀሐዩን ያወጣልናል። ዝናብን ያዘንባል፣ ዝናብን ይሰጣቸዋል፣ ፍጥረቱን ይመግበዋል እግዚአብሔር። ይሄ በጣም የሚያስገርም ነገር ነው። እንኳን ለእኛ አዕዋፍትን እንኳን እመግባቸዋለሁ ብሏል። እንኳን እኛን ማልበስ ቀርቶ የምድር አበቦችን ሁሉ አለብሳለሁ ብሏል። ፍጥረቱን ይንከባከበዋል እግዚአብሔር። ከእያንዳንዳችን የራቅ አይደለም። ስናዝን ያጽናናናል። እንደ ህይወታችን ቢሆን እንደ አኗኗራችን ቢሆን ነገ ጠዋት ፀሐይ መውጣት የለበትም ነበር፣ እንደ ማንነታችን ቢሆን። ግን እግዚአብሔር ፍጹም የሆነ አምላክ፣ ኃጢአተኞችን የሚወድ አምላክ፣ ፍጥረቱን የሚወድ አምላክ የፍጥረት መብታችንን ይሰጠናል። ምንድን ነው የፍጥረት መብታችን? ፀሐዩ፣ ዝናቡ፣ እኚህ መሳሰሉ ይሄ በቃ ይሄ የመፈጠራችን መብቶች ናቸው። ስለዚህ መጽሐፍ ቅዱስ እግዚአብሔርን የሰው ልጅ ጠላት አያደርገውም። እግዚአብሔር የሰው ልጅ ወዳጅ ነው። የሰው ልጆችም የእግዚአብሔር ናቸው በመፈጠር ምክንያት። ሆኖም ግን አንድ ትንሽ ማወቅ ያለብን ነገር የሰው ልጆች በሙሉ የእግዚአብሔር ፍጥረት ናቸው እንጂ በዚህም ምክንያት የፍጥረትን መፈጠራቸውን መብት ያገኛሉ እንጂ መጽሐፍ ቅዱስ ግን የሰው ልጆችን በሙሉ የእግዚአብሔር ልጆች ናቸው አይልም። ሰው ሁሉ የእግዚአብሔር ልጅ ነው ብሎ ያስተምረን መጽሐፍ ቅዱስ። ልጅነት ለሁሉ የተሰጠ አይደለም፣ ለጥቂቶች የተሰጠ ለተቀበሉት፣ በስሙ ለሚያምኑት ለእነርሱ ብቻ ነው። ስለዚህ በቃ እግዚአብሔር አሁን ጥቂት ልጆች አሉት፣ ከዛ አብዛኛውን ህዝብ ይጠላል? አይጠላም። ምኖቹ ነን? ፍጥረቶቹ ነን። ልጆቹ ናቸው። ግን እንደው ሰው ሁሉ የእግዚአብሔር ልጅ ነው፣ ሰው ሁሉ የአምላክ ልጅ ነው። ቅዱስ መጽሐፍ እሱን ያስተምረናል። ሰው ሁሉ የእግዚአብሔር ልጅ ነው። ልጅነት ሌላ ነዋ። ልጅነት በመወለድ እንደገና የሚገኝ ነው። በኋላ የምንመጣበታለን። ዮሐንስ ወንጌል ምዕራፍ 3 ስንሄድ በሙሉ የሚያስተምረን እሱ ነው። በስጋ ከእናትና ከአባታችን እንደተወለድን በመንፈስ ደግሞ ከእግዚአብሔር ስንወለድ የምናገኘው መብት ነው እንጂ ለሰው ልጆች ሁሉ የተሰጠ አይደለም። ጌታችን ኢየሱስ ክርስቶስ ይህንን ምንም ሳያመቻመች አስተምረዋል። ያውም በሃይማኖት ካባ ተሸፍነው ለነበሩ ለሚያምኑ አይሁድ፣ ዮሐንስ ወንጌል ምዕራፍ 8 ላይ ስታነቡ ለሚያምኑ አይሁድ ጌታችን ኢየሱስ በደንብ አድርጎ ተከራክሯል። ሃይማኖት ቢኖራቸውም እንኳን እግዚአብሔር አባታችሁ አይደለም ብሎ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ልጁ ነፃ ቢያወጣችሁ ነፃ ትወጣላችሁ ብሎ ሲያስተምር አይ እኛ ባሮች አይደለንም የአብርሃም ልጆች ነን አሉ። አብርሃም ያብርሃም ልጆች አይደላችሁም ማላቾ ጌታ ኢየሱስ አብርሃም ቀኔን አይቶ ደስ ብሎታል እናንተ ግን ልትገሉኝ ነው የምትፈልጉት አብርሃም እንደናንተ አላረገም ነበር ስለዚህ እናንተ ፈጽሞ ያብርሃም ከአብርሃም ጋር ግንኙነት የላችሁም ስራችሁን ሳይው አብርሃም እንደናንተ አላረገም አላቾ በኋላ ክርክሩን ስታነቡ ዮሐንስ ወንጌል ምዕራፍ 8 ላይ በጥልቀት ገብታችሁ በመታዩት ጊዜ ቀስ ብለንም እንደርስበታለን ጌታችን ኢየሱስ ምላሽ ሲሰጣቸው ምን አሉ እነሱ አይ እንግዲያው አባታችን እግዚአብሔር ነው ሲሉ አይ ፈጽሞ እግዚአብሔር አባታችሁ አይደለም አላቸው ለሃይማኖተኞች ማለት ነው እግዚአብሔር አባታችሁ አይደለም 8 ላይ ማለት ነው እግዚአብሔር አባታችሁ ቢሆንስ በወደዳችሁኝ ነበር እኔን ስለዚህ እኔን ስለማትወዱኝ እናንተ የእግዚአብሔር ልጆች አይደላችሁ ማላቸው ወደ መጨረሻ እንዲያውም ስንሄድ በጣም ያስቆጣቸው ነገር እናንተ እንዲያውም ከአባታችሁ ከዲያብሎስ ናችሁ አላቸው ስለዚህ ልጅነት እንዲያው ሃይማኖት ስላለን ብቻ ስርዓት ስላለን ብቻ ስለተፈጠረን ብቻ ፈጣሪ አምላክ ነው የፈጠረኝና የእግዚአብሔር ልጅ ነኝ እንደፈለኩ ብኖርም እግዚአብሔር ልጅ አርጎኛል የሚል ነገር ሰምታችሁ እንደሆነ ውሸት ነው መጽሐፍ ቅዱስ እንደሱ አይደለም ፈጣሪ እንደሱ አይደለም የሚያየን እግዚአብሔር በፍጥረት መብታችን ያኖረናል እንጂ ልጆች ደግሞ አሉት ለብቻ ፍጥረትነትና ልጅነት የተለያዩ ናቸው ፍጥረትነትና ልጅነት በጣም የተለያዩ ናቸው ሮሜ 8 ስትሄዱ ይሄን ግልጽ ያረጋግላችኋል በክርስቶስ ያሉ የእግዚአብሔር ልጆች ናቸው ነው እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ነፃ ወጥተዋል አባ አባት ብለን የምንጮህበት የልጅነትን መንፈስ ተቀበላችሁ ተቀበለናል ወለታችሁ ረድስን እግዚአብሔር ልጆቹ አረገን መጨረሻ ላይ ስለወደፊት ማንነት ሲናገር ፍጥረትና የእግዚአብሔር ልጆች ይያለ ነው የሚናገረው ቅዱስ ጳውሎስ ፍጥረት በሙሉ ይጣባበቃል የእግዚአብሔር ልጆችን መከበር እኔ ሳሩ ቅጠሉ ብቻ አይመስለኝም ከእግዚአብሔር ልጆች ውጪ ያሉ ሰዎችና ነገሮች በሙሉ ፍጥረት ናቸው ግን የእግዚአብሔር ልጆች አይደሉም የእግዚአብሔር ልጅነት በሆነ ሂደት የሚገኝ ነው እንጂ ክርስቶስን سنቀበል እግዚአብሔር እንደገና ወልዶን የሚገኝ ነው እንጂ ሰው ሁሉ የእግዚአብሔር ልጅ ፈጽሞ አይደለም የእግዚአብሔር ልጆች በክርስቶስ ያመኑ በመሆናቸው ማለት ነው በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለርሱ ልጆች ልንሆን አስቀድሞ ወሰነን ኤፌሶን ምዕራፍ 1 ቁጥር 5 በክርስቶስ ሥራ የእግዚአብሔር ልጆች እንድንሆን እንድንሆን አስቀድሞ ወሰነን ፍጥረት ነን ግን የእግዚአብሔር ልጆች እንድንሆን አስቀድሞ በክርስቶስ ሥራ እንድንሆን አስቀድሞ ወሰነን ያለ ይናገራል ልጅነት በጣም ወሳኝ ነው ልጅ ነኝ ብላችሁ አርፋችሁ ተቀምጣችሁ ከሆነ ዛሬ ቁጭ ብለን ልጅ ነኝ ወይ ብለን መጠየቅ መቻል አለብን ምክንያቱም ሁሉ ነገር ከእግዚአብሔር ጋር የሚጀምረው ከልጅነት ነው ወደፊትም ልናየውን ሞክራለን ልጅነት ሁሉ ነገር ነው የእግዚአብሔር ልጆች ካልሆነን በስተቀር ነገር ሁሉ የሚሳካ አይመስለኝም እኔ የሚሆንም አይመስል እንዴት ሆነን ከእግዚአብሔር ጋር እንኖራለን ሁሉን ነገር መጽሐፍ ቅዱስ የሚያያይዘው ከልጅነት ጋር ነው መጀመሪያ ልጅ ከመሆን ነው የሚጀምረው አባ አባት ብሎ ለመጮህ እውነተኛ ጸሎት ለመጸለይ ልጅ መሆን በጣም ያስፈልጋል አባ አባት እንድንለው ነው እግዚአብሔር የሚፈልገው ስለ ጸሎትም ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተምር በማቴዎስ ወንጌል ምዕራፍ 6 ላይ እግዚአብሔር አባታችሁ ይያለን ያስተማረው አባታችሁ እግዚአብሔር በስውር ላለው አባት ብትነግረው በስውር የሚያይ አባት ደግሞ በግልጽ ይከፍልሃል ስለዚህ ጸሎት የአባትና የልጅ ንግግር ነው እንጂ በረከት ሆነን የሆነ ነገር ምንቀበልበት አይደለም ጸሎታችንን የቅድስና ህይወት ከልጅነት ነው የሚጀምረው መጽሐፍ ቅዱስም ያስተምረን ልጅ ስለሆን ኩላስ ደስተው ሞክራለሁ በሄን ነው የሚያስተምረን መጽሐፍ ቅዱስ ሮሜ 8 ቅድም የጠቀስኩትንም ስታዩ የሚጀምረው ከልጅነት ነው ልጅ ስንሆን መወደዳችን ሲገባን ከእግዚአብሔር ጋር በህያውነት ግንኙነት ሲኖርን ያን ጊዜ ለእግዚአብሔር ለመኖር እንታገላለን ሁሉ ነገር የሚጀምረው ከልጅነት ነው ፍጥረትማ ኦሬዲ በመፈጠር ነን በቃ ፍጥረቱ ነኝ እንደፈለኩ ኖራለሁ እኮ አይባልም ፍጥረትማ ሆነናል ግን ከእግዚአብሔር መገኘት አምልጠን ወጥተናል ባለመታዘዛችን ምክንያት የሰው ልጅ ከእግዚአብሔር ተለይቷል ስለዚህ ልጅ መሆን በጣም ወሳኝ ነገር ነው ክርስቶስን ስናምንና ስንቀበል ነው ልጆች የምንሆነው ስለዚህ ፍጥረት አለ የእግዚአብሔር ልጆች አሉ ምንድነው ልዩነቱ እነማናቸው የእግዚአብሔር ልጆች የሚሆኑ ያለን እንደሆነ እንደ መብት የሚሰጥ ነው እንደ መብት የሚሰጥ ነው መብት አልነበረን ሰው ሁሉ ያለ ክርስቶስ የሆነ ሰው ሁሉ የልጅነት መብት የለውም ስልጣን የለውም ስለዚህ ትልቁ ጥያቄ እንዴት ነው እኛ ከእግዚአብሔር የሸፈተንና ያመለጠን የእግዚአብሔር ጣላቶች የሆነን የሞትን ጣላቶች ናችሁ ብሎ ነው መጽሐፍ ቅዱስ የሚያስተምረን እንዴት ነው የእግዚአብሔር ልጆች መሆን የምንችለው የሚለው በጣም ወሳኝ ጥያቄ ነው እሱን አንድ አንድ ነገሮች ለማናገር ሞክራለሁ በመጀመሪያ ደረጃ የእግዚአብሔር ልጅነት ጉዳይ የጸጋ ጉዳይ ነው ጸጋ የሚል ቃል አለ ቃልም ስጋ ሆነ ጸጋንና ወነትንም ተሞልቶ በእኛ አደረ ይላል ከዛ በኋላ ቁጥር 14 እና 15 በመንመለከትበት ጊዜ በጣም ትልቅ ትኩረት የተሰጠው ነገር የእግዚአብሔር ጸጋ ነው አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ከዛ የዮሐንስን ምስክርነት ያመጣል። እኛ ሁላችን ከሙላቱ ተቀበልን እና በጸጋ ላይ ጸጋ ተሰጥቶናል ይላል። ህግ በሙሴ ተሰጥቶ ነበር። ስለ ህጉ ሲናገር የእግዚአብሔር መለኪያ የእግዚአብሔር ስታንዳርድ ማለት ነው። ህግን ነው የሰጠን ሙሴ። ያንን የእግዚአብሔር ልጆች የምንሆንበትን በቃትና ጸጋ ግን ይዞ የመጣው ደግሞ ኢየሱስ ክርስቶስ ነው። ስለዚህ ስለ ጸጋ ይናገራል። ስለ ልጅነት ሲናገር ምን ማለት ነው? ልጅነት እኛ ጠላቶች ስለሆነ ነው ኦሬዲ። ልጅነት የሚጀምረው ጸጋን ከመቀበል ነው፣ ጸጋን ከማሰብ ነው። ልጅነትና ጸጋ በጣም የተያያዙ ናቸው። ጸጋ ማለት ሰፊ ትርጉም ያለው ቢሆንም ጸጋ ማለት ለማይገባን ልጆች ጠላቶች ለሆነን የእግዚአብሔር ጠላቶች ለሆነን ፍጥረቶች ወደ እግዚአብሔር በነፃ እንድንመጣ የሚያረጋን ነው። አንዱ ትርጉሙ ወደ እግዚአብሔር በነፃ መተን ልጅነትን እንድንቀበል የሚያረጋን። ምክንያቱም ከራሳችን የሆነ ብቃት የለንም። ሰው የእግዚአብሔር ልጅ ለመሆን የራሱ ብቃት የለውም። የእግዚአብሔር ፈቃድ ያስፈልጋል። የእግዚአብሔር ኑ ባይነት ያስፈልጋል። እግዚአብሔር በኃጢአት ምክንያት የተጣላ ነው። እግዚአብሔር የተቆጣው እግዚአብሔር ሊፈርድብን ያለው እግዚአብሔር በክርስቶስ ኢየሱስ ስንመጣ እኛን የሚቀበልበት መንገድ የእግዚአብሔር ጸጋ ነው። ምን ማለት ነው? ልጅነት ለኛ መልካም ስራችን ታይቶ ተደርድሮ ተከምሮ የሚሰጥ ክፍያ አይደለም። የለንም መልካም ስራ፣ የለንም ብቃት። ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎድሏቸዋል ነው የሚለው። የእግዚአብሔር ክብር የጎደለነን ምናዋጣው ነገር ከራሳችን የሆነ ነገር እስከማይኖርን ድረስ ሙታነና። አሁን መዳን ሲጀምር ከሞት ወደ ህይወት ስለሆነ ምንመጣው ከጨለማ ወደ ብርሃን ስለሆነ ሙት የሚያዋጣው ነገር ምንም የለው። ሙት የእግዚአብሔርን ጸጋ ነው መቀበል ያለበት። ልጅነት የሚጀምረው ከሱ ነው፣ የእግዚአብሔርን ጸጋ ከመቀበል ነው። ክፍት ነው ለሁላችን። የእግዚአብሔር ጠላቶች ብንሆንም አሁን እግዚአብሔር በሩን ከፍቶታል። እናንት ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ፣ ምን ሆኜ ልምጣ? እንዲሁ ከነ ኃጢአታችን ስንመጣ ለውጦ የሚያቆምና ልጅ የሚያረግ አምላክ ስለምናመልክ እሱ ጸጋ በዙሪያው አለች። በዮሐንስ ወንጌል ምዕራፍ 1 ላይ ሌላው ግን ለተቀበሉት በስሙ ለሚያምኑት የኢየሱስ ክርስቶስን አምኖ መቀበል ያስፈልጋል። ጌታን ስለመቀበል ብዙ ጊዜ ሰምተን ሊሆን ይችላል። ጌታን መቀበል ማለት የክርስቶስን ሥራ የክርስቶስን ጌትነት እኔን ለማዳን መምጣቱን በእምነት የራሴ ማድረግ ማለት ነው። እግዚአብሔር ሰጠ አዳኝ ከተባለ ተቀባይ ያስፈልጋል። ለዚህ ነው ጌታን ተቀበሉ የሚሉ ሰዎች ሰምተን እንደሆነ በዙሪያችን እግዚአብሔር ሰጠ፣ የሚያድነንን ጌታ ሰጠን። ጌታን ሰጥቶናል፣ ክርስቶስን ሰጥቶናል፣ ወደ ምድር መጥቷል። ልጅ መሆን ደግሞ ለተቀበሉት ነው። ምን ማለት ነው? የእርሱን ሥራ ተቀብለው እኔ አልችልም፣ መብትም የለኝም፣ የእግዚአብሔር ልጅ እንድሆን የሚያበቃኝ ነገር ምንም የለም፣ ግን በጸጋ ወደ አንተ እመጣለሁ ብለን ያንን እምነታችንን ነው መቀበል የምንሆነ። ለተቀበሉ በግላቸው፣ ይሄ እያንዳንዳችን በግል ለእነርሱ የሚለው ለዚህ ነው። ለእነርሱ ለተቀበሉት ብቻ ነው ልጅነት የሚሰጠው። የክርስቶስን አዳኝነት በግል የራሳችን ስናረግ ለእኔ ነው የሞተው ብለን ስንቀበል፣ ጌትነቱን ስንቀበል፣ ህይወቱን ስንቀበል፣ ያን ጊዜ ነው የልጅነት መብት የሚሰጠን። ልክ ኢየሱስ ክርስቶስ የሰራውን ስራ የእኔ ነው ብለን ስናምን፣ ከዛ በውስጥ በልባችን ውስጥ እግዚአብሔር የሚሰራው ስራ አለ። በሚመጡትም ጊዜያት እናየዋለን። ይህን ግን ዮሐንስ እዚህ ላይ ግልጽ ስላረገው ትንሽ ጠቅሸው ልለፍ። በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ካለ በኋላ እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ምን ማለት ነው? ስጋዊ አወላለድ አይደለም ይሄ። ከእናት ከአባት እንደምንወለደው አይነት የምንወለደው የውጭ የስጋ የአካል ኤክስተርናል ይሄ በውጭ በስጋ የምናገኘው ሳይሆን እግዚአብሔር ራሱ ነው የሚወልደን። ይሄን እናየዋለን ትንሽ ወደ ምዕራፍ 3 በመንገባበት ጊዜ። ዳግም ልደት ይባላል፣ ዳግም መወለድ ይባላል። እግዚአብሔርም በብሉይ ኪዳን የገባው ተስፋ ይሄ ተስፋ ነው። መጥቶ ህጌን በልባችሁ ውስጥ ጽፋለሁ ብሏል። እና መንፈስ ቅዱስ ይመጣና ልክ ለኒቆዲሞስ ጌታችን ኢየሱስ እንደተናገረው በዮሐንስ ወንጌል ምዕራፍ 3 ላይ ሰው ክርስቶስን ሲቀበል ጸጋውን ተቀብሎ ሲመጣ የክርስቶስ ሥራ ሞትና መነሳት ለእኔ ነው ብሎ ሲያምን በውስጥ መንፈስ ቅዱስ በልባችን የሚሰራው የልብ ቀዶ ጥገና ነገር አለ። ውስጣችንን ይለውጠዋል፣ ውስጣችንን ትራንስፎርም ያደርገዋል። እሱ ነው ዳግም ልደት ማለት፣ እሱ ነው ከእግዚአብሔር መወለድ ማለት። እና መንፈስ ቅዱስ መጥቶ ህይወታችንን ይለውጠዋል። ስለዚህ ዳግም ልደት የእግዚአብሔር ድርሻ ነው፣ የእኛም ድርሻ ነው። የኛ ድርሻ ጸጋውን ማመን ጸጋውን መቀበል የኛ ድርሻ የክርስቶስ የሰራው የጽድቅ ስራ የኔ ነው ብሎ ማመን የእግዚአብሔር ድርሻ ደግሞ ውስጣችን ይገባና ልባችንን ደግሞ በመንፈሱ ይለውጣዋል እሱ ከእግዚአብሔር መወለድ ይባላል ለማጠቃለል ያህል ይሄንን ክፍል ዳግመኛ ተወልጄ የእግዚአብሔር ልጅ መሆኔን እርግጠኛ አይደለሁም ለምትሉ ይሄ ቀላል ነገር ስላልሆነ ቆም ብሎ ማሰብ ያስፈልጋል በሰማይና በምድር ትልቁ ነገር የእግዚአብሔር ልጅ የመሆን ነገር ነው ሰው ቢማር ባይማር ሀብታም ቢሆን ደሃ ቢሆን ከለሩ ምንም ይሁን ምንም በጣም ወሳኝ ነገሮች አይደሉም ጥሩ ነው ሰው ባለጠጋ ቢሆን ጥሩ ነው ሰው ቢማር ከዚህ በላይ አሳሳቢ ነገር ግን የሰው የእግዚአብሔር ልጅ የመሆንና ያለ መሆን ጉዳይ ነው ለነገ የምንለው ነገር አይደለም ልጆቹ ካልሆነን መጽደቅ የለም ልጆቹ ካልሆነን ወደ እግዚአብሔር መቅረብ የለም ስለዚህ የእግዚአብሔርን ድምጽ እንስማ እግዚአብሔር የሚናገረንን እንስማ የእግዚአብሔርን ጸጋ እንቀበል በራሳችንና በጽድቃችን ልጅ ለመሆን አንታገል ክርስቶስ በመስቀል ላይ የሰራውን ስራ በመቀበል መንፈስ ቅዱስ ውስጣችንን እንዲለውጥ ልባችንን ብንከፍት ኢየሱስ ክርስቶስ የህይወቴን ጌታና መዳኒት አዳኝ ነው ለኔ የሰራውን ስራ በግሌ ራሴ እቀበላለሁ የእግዚአብሔርን ፍቅር እቀበላለሁ ስንል መንፈስ ቅዱስ ይመጣና ዳግመኛ ይወልዳችኋል ክርስቶስን ተቀበሉና የእግዚአብሔር ልጆች ሁኑ የጠፋው ልጅ ታሪክ ሲባል ሰምታችሁ እንደሆነ እኛ ሁላችን እንደጠፋው ልጅ ነን የሉቃስ ወንጌል ምዕራፍ 15 ላይ ያለው ታሪክ ከአባቱ ድርሻውን ወስዶ የጠፋ ልጅ የተንከራተተ በብዙ የከሰረ ልጅ አባቱ ግን ይጠብቀው ነበር ይመለሳል ከዛሬ ነገ ብሎ በቁም ድርሻን ተካፍሎ የሄደ የመጨረሻ ኃጢያተኛ ልጅ ነው ምን መስለውኛ የመጨረሻውን ኃጢያት የሰራ ማለት ነው አባቱ በህይወት ይያለ ከአባቱ መለየት የፈለገ ጠፋ ሪያዎች የሚበሉትን መመገብ እስከሚመኝ ድረስ የመጨረሻውን ውድቀት ወደቀ ግን ወደ አባቱ ይመለሳለው ብሎ ወደ አምሮ ሲመለስ እጆቹን ዘርግቶ የሚጠብቀው አባት ነበር ልክ እንደሱ ነው እግዚአብሔር እጆቹን ዘርግቶ ይጠብቀናል ታሪካችን ምንም ይሁን የሰራነው ኃጢያት ምንም ይሁን የገባንበት ጨለማ ምንም ይሁን ያለንብን እስራት ምንም ይሁን ያለብን ሸክም ምንም ይሁን ብንመጣ የሚቀበል ደግሞ በመንፈስ ወልዶ ልጁ የሚያደርግና የሚለውጥ አምላክ አለ ክርስቶስን ተቀበሉ ነው ይሄ ወንጌል የሚለው ስለሆነ ነው የምንለው ክርስቶስን መቀበል ማለት አመነን ስራውን በግላችን የኔ ነው ስንል ልጆቹ ያረጋቸው ልጅነትን ቸል ማለት አይገባም የእግዚአብሔር ልጅ መሆናችሁን ማረጋገጥ በጣም ጥሩ ነው ብዬ አስባለሁ ሌላው ግን ለምናምን ለኛ ልጅነትን የሚያከብር ማንነት እግዚአብሔር እንዲሰጠን እጸልያለሁ ልጅነት ቅዱሳን ሁሉ የተመኙት ብቻ ሳይሆን ሲያገኙት ሴሌብሬት ያረጉት ነው የእግዚአብሔር ልጅ ከመሆን በላይ ቀደም እንዳልኩት በረከት የለም የእግዚአብሔር ልጅ ከመሆን በላይ የአምልኮ ምክንያት የለም ልንሆን አይገባንም ነበር እግዚአብሔር ግን ልጁ አረገን ራሱን ነው የሰጠን ቅዱስ ጳውሎስ በሮሜ ምዕራፍ 8 ላይ እኛ እንግዲያው ልጆች ከሆንን አብረን ወራሾች ነን ከክርስቶስ ጋር ይላል እና ምን ኖር ሰውን ርስት ራሱ ሲናገር እኛ ከክርስቶስ ጋር ሆነን የእግዚአብሔር ወራሾች ነን ይላል የእግዚአብሔርን አባትነት ነው ወረስነው ስለዚህ ባለ ጠጋው አምላክ ካለው ብልጥግና ጥቂት ጥቂት የሚያንጠባጥብልኝ በሩቅ ያለው ልጅ አይደለም የባለ ጠጋው አምላክና ንጉስ በቤተ መንግስቱ ውስጥ ያስገባን የቤተ መንግስቱ ልጆች ነን ውስጡ የገባን ልጆች ነን የተቆራኘን ልጆች ነንና ይሄንን የሚያከብር ሴሌብሬት የሚያረግ ስለዚህ ነገር የሚያመልክ ስለዚህ ነገር የሚኖር በልጅነታችን ምክንያት እግዚአብሔርን የሚያከብር መንፈስ እግዚአብሔር ይፈልጋል ብዬ አስባለሁ ልጅነት ትልቅ ነው እግዚአብሔርንም ለማመስገንና ለእግዚአብሔር ለመኖር ከበቂ በላይ ምክንያት ነው Yeah.